ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ባለፈው ሳምንት ካቋረጥኩት ትምህርት ላይ በመቀጠል ዛሬ የማካፈላችሁን ስለ መንፈስ ቅዱስ ጥምቀት በአራተኛ ደረጃ ሰዎች ጌታን ከተቀበሉ በኋላ አምነው ቆይተው መንፈስ ቅዱስን ሊጠመቁ ወይም ሊሞሉ የቻሉበትን ታሪካዊ ሁኔታ ከሐዋርያት ሥራ ብረን እንመለከታለን። በአራተኛ ደረጃ እንድናያቸው የመረጥኩት በኤፌሶን ጳውሎስ ያገኛቸው ደቀ መዛሙርት ናቸው። ይህንን ታሪክ በሐዋርያት ሥራ ምዕራፍ 19 ከቁጥር 3 እስከ 6 ላይ እንመለከታለን። ሐዋርያው ጳውሎስ እነርሱን ሲያገኛቸው አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳ አልሰማንም አሉት። እንኪያ በምን ተጠመቃችሁ? አላቸው። ለዚህ የሰጡት መልስ እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎች ጌታን ካመኑ በኋላ መንፈስ ቅዱስን ሳይቀበሉ ሊቆዩ እንደሚችሉ ካልገመተ እንዴት ሊጠይቃቸው ቻለ? ሐዋርያው ጳውሎስ አማኞች መስለውት እንደጠየቃቸው ግልጽ ነው። እነዚህ አማኞች መንፈስ ቅዱስን እንዳለስ እንኳን አልሰማንም ሲሉት እንኪያ በምን ተጠመቃችሁ ማለቱ በክርስቶስ ያመኑ ሰዎች ሊሆኑ እንደሚችሉ መገመቱን አበክሮ ያሳያል። ከዚህ ውይይት በኋላ ሐዋርያው ጳውሎስ ስለ ጌታ መሰከረላቸው። በኋላም በኢየሱስ ስም አምነው የውሃ ጥምቀት ተጠመቁ። ከተጠመቁ በኋላ ጳውሎስ እጁን ጭኖ ጸለየላቸው። እጁን መጫኑ ሰዎቹ እንዳመኑ መንፈስ ቅዱስን አለመቀበላቸውን በድጋሚ እናያለን። ሰው ሳያምን አይጠመቅም። ያመነ የተጠመቀ ይድናል፣ በሁሉ ዘንድ ተቀባይነት ያለው የወንጌል እውነት ነው። እነዚህ ሰዎች ጳውሎስን ካገኙት በኋላ ወንጌልን አምነው ከተጠመቁ በኋላ መንፈስ ቅዱስን ደግሞ እንዲቀበሉ እጁን ጭኖ መጸለዩ አምኖ በመዳንና በመንፈስ ቅዱስ ጥምቀት መካከል ያለውን ልዩነት በጉልህ ያሳያል። ስለሆነም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው የሚለው አባባል ራሱ ልክ እንደ ሐዋርያት እንደወረደ መንፈስ ቅዱስ በእነዚህም ላይ እንደወረደ ያሳየናል። ስለሆነም በበዓለ ሃምሳ ዕለት በሐዋርያት ላይ የወረደው መንፈስ ቅዱስ በሰማርያ ሰዎች፣ በጳውሎስ፣ በቆርኔሌዎስ ቤተሰቦችና በኤፌሶን ክርስቲያኖችም ላይ ሲወርድ እናያለን። ክብር ለእግዚአብሔር ይሁን። ስለዚህ አድማጮች፣ ካለፈው ትምህርት ጋር በማያያዝ ላስተምረው የወደድኩት የዚህ ትምህርት ማጠናቀቂያ ሰዎች ጌታን ከተቀበሉ በኋላ አምነው ከዳኑ በኋላ በተደጋጋሚ የምናየነው የውሃ ጥምቀት ከተጠመቁ በኋላ መንፈስ ቅዱስን ሳይቀበሉ ቆይተው ከተወሰኑ ቀናቶች በኋላ ወይንም ወዲያውኑ እጅ ተጭኖባቸው በመንፈስ ቅዱስ ሙላት ሲሞሉ ወይም ሲጠመቁ እንመለከታለን። መንፈስ ቅዱስን መቀበል በሚል ርዕስ ጥቂት አካፍላለሁ። መንፈስ ቅዱስ በአማኞች ሕይወት የሚመጣባቸው መንገዶችና ሁኔታዎች የተለያዩ ናቸው። አንድ ሰው በጌታ በኢየሱስ ክርስቶስ ሲያምን በመንፈስ ቅዱስ ይታተማል። መንፈስ ቅዱስ የርስቱ መያዣ ሆኖ ይሰጠዋል። ቃሉ እንደሚል እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል። ኤፌሶን ምዕራፍ 1 ከቁጥር 13 እስከ 14። በመሆኑም ጌታን ያመነ ሰው ሁሉ ያለ መንፈስ ቅዱስ ነው ማለት ፈጽሞ አይቻልም። የመዳንን ወንጌል ሰምቶ በጌታ ያመነ ሰው ሁሉ የእግዚአብሔር መንፈስ በውስጡ ይኖራል። በጌታ ማመን የመንፈስ ቅዱስ ሥራና በመንፈስ የሚሆን ስለሆነ አምኖ መንፈስ ቅዱስ የሌለው ሰው መሆን አይታሰብም። የመዳኑን ወንጌል ሰምቶ በጌታ በኢየሱስ ክርስቶስ ያመነ አንድ ክርስቲያን ያገኘው ደህንነት የቱን ያህል የከበረና የጠነከረ እንደሆነ የጌታ ቃል ሲናገር እንዲህ ይላል፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል የእግዚአብሔር ቃል፣ ገላትያ ምዕራፍ 4 ከቁጥር 4 እስከ 7። በአንድ ያው በእግዚአብሔር ልጅ መንፈስ አባ አባት ለማለት የበቃንበትን ጸጋ ያስገኘልን የኛን በደልና ኃጢአት ተሸክሞ በመስቀል ላይ እርግማን ሆኖ የተሰቀለልን ጌታ ኢየሱስ ክርስቶስ ነው። የዘላለም ክብርና ምስጋና ለስሙ ይሁን። ሰዎች ጌታን ሲያምኑ በውስጣቸው ማህተም ሆኖ የሚሰጣቸው መንፈስ ቅዱስ እግዚአብሔር አብን አባ አባ ያስባላቸው በልጅነት መንፈስ ያኖራቸዋል። በዚሁ መንፈስ አማኞች ያድጋሉ፣ በውስጥ ሰውነታቸው ይጠነክራሉ። ሐዋርያው ጳውሎስ በጻፈው የሮሜ መጽሐፍ ላይ በመንፈስ ለመመላለስም ሆነ የሥጋን ሥራ ላለመፈጸም አንድ ክርስቲያን የሚያስችለው የኢየሱስ መንፈስ የሆነው መንፈስ ቅዱስ በአማኙ ውስጥ ከመኖሩ የተነሳ ብቻ እንደሚሆን የጌታ ቃል ያስተምረናል። ከዚህ የተነሳ በከበረው በክርስቶስ ኢየሱስ ደም የጸደቁትን የጌታን ቅዱሳን የእኛን አይነት መንፈሳዊ ልምምድ ስለሌላቸው ይሄ ስለሌላቸው ብቻ ውድ አድማጮች መንፈስ የሌላቸው ደረቆች እንደሆኑ በማቃለል ክርስትናቸውን ዋጋ ማሳጣት ትልቅ ስተት ነው። ይህ በእንዲህ እንዳለ የደህንነትን ወንጌል አምኖ በመንፈስ ቅዱስ የታተመው ክርስቲያን በመንፈስ ቅዱስ መሞላት አያስፈልገውም የሚለው አንጻራዊ አባባልም ትክክል ነው ብለን አናምንም። በጌታ አምኖ በመንፈስ ቅዱስ ከታተመ በኋላ በመንፈስ ቅዱስ የተሞላው ክርስቲያን እንኳን ሳይቀር ዘወትር በመንፈስ እየተሞላ መኖር እንዳለበት የጌታ ቃል ይናገራል። በኤፌሶን 5:8 ላይ ይህንን በሚመለከት የሐዋርያው ጳውሎስ የሚለው እንዲህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። ስለዚህ የመንፈስ ቅዱስ ሙላት ዕለት ዕለት አማኞች መፈለግ እንዳለባቸው ያሳያል። በሮሜ 12:11 ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ የሚለው ምክር ለሁሉም የተነገረ ታላቅ ምክር ነው። በመንፈስ ቅዱስ የሚሆነው መቃጠል መንፈስ ቅዱስ በበዓለ ሃምሳ ዕለት ሳይወርድ እንኳን ጌታችን ወደ አባቱ ከማረጉ በፊት ቀደም ብሎ በኤማውስ መንገድ ይሄዱ የነበሩት ሁለት ደቀ መዛሙርት ጌታ ሲናገራቸው እርስ በርሳቸው በመንገድ ሲናገረን መጽሐፍትን ሲከፍትል ልባችን ይቃጠልብን አልነበረምን ተባባሉ ይላል። የጌታ ቃል ወደኛ ሲመጣ መንፈስ ቅዱስ መንፈሳችንን እያቀጣጠለ እንድንቀበለው ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ አማኞች በውስጣቸው ባለው የእግዚአብሔር መንፈስ የመቀጣጠል ደግሞም በመንፈስ እየተሞሉ የመኖርን ሕይወት ሊለማመዱ ይችላሉ። አንድ የዳነ ክርስቲያን ጌታን በማመኑ የተቀበለው መንፈስ ቅዱስ ከውስጡ በልዩ ልዩ አሰራርና አገላለጥ በአማኙ ውስጥ ሆኖ ራሱን ሊገልጥ ሊያሳይ ይችላል። ጌታ ደቀ መዛሙርት ከበዓለ ሃምሳ በፊት በጌታ ስምና ስልጣን መንፈሳዊ ልምምዶች አይተዋል። በሉቃስ 10:9-17 እና እንዲሁም 19 ላይ ስንመለከት አጋንንትን አውጥተዋል፣ በእባብና ጊንጥ ላይ ስልጣን ተሰጥቷቸዋል፣ ወንጌል እንዲሰብኩ ጌታ አዟቸዋል። ስለዚህ ጌታ አምላክ በብሉይም ሆነ በአዲስ ኪዳን በሰዎች ሕይወት የሚሰራቸውን የተለያየ መንፈሳዊ ልምምዶች ለተለማመዱ ሰዎች ብቻ የሚሆን አድርገን አካለን እንድናስቀምጠው መጽሐፍ ቅዱስ አያደርግም። በሰው ሕይወት የሚሆነውን ትክክለኛና መጽሐፍ ቅዱሳዊ የሆነው መንፈሳዊ ሥራ ሁሉ የሚያደርገው እግዚአብሔር ነው። ይህንን የሚያደርገው በሉዓላዊ ሥልጣኑ ነው። አንድ ጊዜ ጌታ ደቀ መዛሙርት አንድ ሰው ስሙ የማይታወቅ ሰው በጌታ ስም አጋንንት ሲያወጣ ተመልክተው ለጌታ ያሉትን ስንመለከት ጎራዊ ወገናዊ ለሆነ አስተያየታችን ትልቅ ማረሚያ ይሆንልናል። ዮሐንስም መልሶ አቤቱ አንድ ሰው በስም አጋንንት ሲያወጣ አየነው፣ ከኛ ጋርም ስለማይከተል ከለከል ነው አለው። ኢየሱስ ግን የማይቃወማችሁ ከእናንተ ጋር ነውና አትከልክሉት አለው። ሉቃስ 10:49-50 ላይ ይህን አያለን። የጌታን ወንጌል አምነው በመንፈስ ቅዱስ እየታገዙ በሕይወታቸው ታላላቅ መንፈሳዊ ልምምድና አስገራሚ የሆነውን የጌታን እጅ አይተው የኖሩና የሚኖሩም ውድ የጌታ ልጆች እንደሚኖሩ ልብ ማለት አለብን። እንዲያውም ብዙ ሰዎች በውስጣቸው ያደረውን የጌታን መንፈስ እየታዘዙ በመንፈስ ሲቀጣጠሉ መንፈስ ቅዱስ ከውስጣቸው ሆኖ እየፈለቀ ሲሞላቸው ሁሉ ይታያል። መንፈስ ቅዱስ ወደ ሰው የሚመጣበትን አመጣጥ አንድ ወጥ በሆነ አሰራርና ልምምድ ገድበን ማስቀመጥ እንዳንችል የሚከለክል ሁኔታ ከመጽሐፍ ቅዱስ እናያለን። ጌታችን ከመሞቱ በፊት በዮሐንስ ወንጌል ምዕራፍ 7:38 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ይህንን ጌታ የተናገረው በእርሱ የሚያምኑት በውስጣቸው መንፈስ ቅዱስ የሚፈልቅበትን ሁኔታ ሲገልጥ ነው። አማኞች በውስጣቸው ያለውን የልጅነት መንፈስ እየታዘዙ ከቅዱሱ የጌታ መንፈስ በሚገኝ ጸጋ እየተደገፉ ቢኖሩ በውስጣቸው ያደረው ያ የጸጋ መንፈስ ከውስጣቸው እንደ ወንዝ ይፈልቃል። ክብር ለጌታ ይሁን። እንዲያውም ጌታ እንዳለው ይህ የህይወት ወንዝ ከሆዱ ይፈልቃል ስለሚል አማኙ እንደዚህ ያለ አይነት በረከትን ከራሱ አልፎ ለሌሎችም የሚተርፍ እንደሚሆን ያሳያል። ከዚህ የተነሳ አንድ ነገር ልብ ማለት የሚገባን ይመስለኛል። መንፈስ ቅዱስን አመጣጥ ከውስጥና ከውጭ ብሎ የሚከፍል አስተያየት ወሳኝ እይታን አይሰጠንም። መንፈስ ቅዱስ መንፈስ ስለሆነ እኛ በስሜታችን የሚሰማን ስሜት መንፈሳዊውን እውነት ሊያስጨብጥ ላይችል ይችላል። የኛ የውስጥና የውጭ ቋንቋ ለመንፈሳዊ ነገር የሚውል ወይም የሚሰራ አይደለም። ከኛ አንጻር ግን ያንን ብንናገር ከመንፈሳዊው እውን ጋራ ሳናጋጭ ብንጠብቀው መልካም ሆኖ ይታየኛል። የመንፈስ ቅዱስን ረቂቅነትና የሰውን ስሜታዊ ባህሪ አገናዝበን ስንመለከት ሁለቱን አስማምተን አንዱን በሌላው ሁኔታ ለመግለጽ ስንሞክር ትክክል መሆናችን ማረጋገጥ የሚያዳግተን ሊሆን ይችላል። ይቱንም ያህል በዳግመኛ ልደት መንፈሳዊ ሆነን ቢመስለንም የመንፈስ ቅዱስን ጥምቀት መናፈቅና መሻት ግን አለብን። አንድ የዳነ ክርስቲያን ጌታን በማመኑ የተቀበለው መንፈስ ቅዱስ በአማኙ ውስጥ ሆኖ በልዩ ልዩ አሰራር በተለያየ ጊዜ ሲገለጥ ይታያል። መንፈስ ቅዱስ ወደ አማኞች የሚመጣበትንና ከአማኞች ውስጥ ሆኖ ራሱን የሚገልጥበትን ሁኔታ አንድ ቋሜና ወጥ የሆነ አሰራርና ዘይቤን መልክ ለማስያዝ መሞከራችን የማይመች ሁኔታ ላይ ሊጥለን ይችላል። አሰራርም ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው የሚለው ሐዋርያዊ መመሪያ ለአሰራር ልዩነት ሰፊ ልብ እንዲኖረን የሚሰጠን ምክር ከተጻፈው እንዳናልፍ ገንቢ ገደብ ይሆንልናል። በአዲስ ኪዳን መንፈስ ቅዱስን መቀበል መቼ ተጀመረ? በዮሐንስ 7 ከቁጥር 37 እስከ 38 ከበዓሉ በታላቁ በኋላኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ የሚል ቃል እናገኛለን። ዮሐንስ ከዚህ በመቀጠል ይህንን በመንፈስ በጌታ የሚያምኑት መቼ እንደሚቀበሉ በቁጥር 39 ላይ ሲናገር ይህን ግን በእርሱ የሚያምኑት ሊቀበሉ ስላላቸው ስለ መንፈስ ተናገረ፣ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና የሚል ቃል እናያለን። ጌታ የከበረው መቼ ነው? ጌታ ኢየሱስ የከበረው ከሞት ሲነሳ ነው። ጌታ ለሰው ልጆች ኃጢአት ሁሉ በቀራንዮ መስቀል ላይ ሞቶ ከተነሳ በኋላ ወደ አባቱ አረገ። ጌታችን ወደ አባቱ ካረገ በኋላ መንፈስ ቅዱስን መላክ እንደጀመረ ሐዋርያው ጴጥሮስ እንዲህ ሲል በሐዋርያት ሥራ 2:33 ላይ እናያለን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። ጌታችን መንፈስ ቅዱስን ወደ እኛ የላከው አባቱን ጠይቆ ነው። ጌታ ኢየሱስ አባቱን በምድር ሳለ ወደ አባቱ ልመናንና ምልጃን አቀርቧል። ደግሞም ሞቶ ከተነሳ በኋላ ራሱ ሲናገር አባቱን እንደሚለምን በዮሐንስ 14 ከ15 ከ16 ላይ እንዲህ ሲል ተናግሯል። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እለምናለሁ የሚለው ቃል መጠየቅ የሚለውን ሐሳብ ያጎላል። በግሪክኛው ሲታይ ሐዋርያው ጴጥሮስን በሐዋርያት ሥራ ላይ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። ጌታችን መንፈስ ቅዱስን ሊልክልን የቻለው አባቱን ጠይቆ መንፈስ ቅዱስን የመስጠትን ተስፋ ከአባቱ ተቀብሎ እንዳደረገ እናያለን። ጌታችን በዮሐንስ ወንጌል 15:26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ያለውን ስንመለከት፣ ውድ አድማጮች፣ መንፈስ ቅዱስ ከአብ ሰርጾ ወይንም ወጥቶ የሚወጣ እንደሆነ ይህንን ጌታ ያለው እናያለን። የስተት አስተማሪዎች ሚስጥረ ሥላሴ ትምህርትን ሲያስተምሩ አብ ወልድና መንፈስ ቅዱስ ያላቸውን የየብቻ አካልነት ያሳክራሉ። አብ በአብነቱ ወልድንም በወልድነቱ እንዲሁም መንፈስ ቅዱስም በመንፈስ ቅዱስነቱ የየብቻ አካል ብቻ ሳይሆን ያላቸው በአሰራርም የተለያዩ ናቸው። አብ ልጁን ሰጪ ሲሆን ወልድ ደግሞ ሰው በመሆን ለሰው ልጆች ኃጢአት የሞተና የተነሳ ነው። መንፈስ ቅዱስ ወልድን ከድንግል እንዲጸነስ ያደረገና በወልድም ላይ በማደር ያደረገውን ሁሉ እንዲፈጽም የረዳው እንደሆነ እንመለከታለን። ወልድ የሰው ልጆችን አጥያት እዳ ከፍሎ ሞቶ ከተነሳ በኋላ በአባቱ ቀኝ ሲቀመጥ መንፈስ ቅዱስ በወልድ ተልኮ ወደ ምድር በመምጣት በወንጌል የሚሰበከውን ኢየሱስን የሚያምኑትን ዳግመኛ እንዲወለዱ ያደርጋል። የርስታቸው ማያዣ ሆኖ በውስጣቸው በማደር ወልድ አባቱን በጠራበት የልጅነት ጸጋ አባባባ ያለ ያኖራቸዋል። ወልድ የሰውን ተፈጥሮ በተካፈለበት ጊዜ መለኮትነቱን ሳያጣ በምድር ላይ እንደኖረ ሁሉ እንዲሁም መንፈስ ቅዱስም መለኮታዊ ባህሪውን ሳያጣ ዛሬ በዚህ ዓለም በቤተ ክርስቲያን በአማኞች ውስጥ እየሰራ አለ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ አብን ለምኖ የላከልን መንፈስ ቅዱስ የሥላሴ ሶስተኛ አካል የሆነ ከአብና ከወልድ ጋር የተካከለ መለኮት ነው። መንፈስ ቅዱስ ከአብ መስረጹ ይህንን ጉዳይ በጠነከረ ሁኔታ እንድንመለከተው ያደርጋል። ይህ የሚስጥረ ሥላሴን ትምህርት የምንጠብቅበትን መሠረታዊ የክርስትና እምነት የሚንጸባረቅበት ትልቅ ጉዳይ ነው። መንፈስ ቅዱስ ለሰዎች መታደል የተጀመረው ጌታችን አባቱን ጠይቆ በአባቱ ፈቃድ ከአባቱ ሰርጾ ወደኛ የመጣ እንደሆነ እናያለን። ስለዚህ ለመንፈስ ቅዱስ መገኘት ብቸኛ ምክንያት አድርገን የምንወስደው ሞቶ የተነሳውን ጌታችን ኢየሱስ ክርስቶስን ብቻ ነው። እርሱ ስለከበረ የወረደውን መንፈስ ለማግኘት በእርሱ ማመን አስፈልጊ ነው። በአዲስ ኪዳን ሰው ለመዳን የሚያበቃው መሰረት የተጣለው በጌታ በኢየሱስ ክርስቶስ ሞትና ትንሳኤ ላይ እንደሆነ እናያለን። የዚህ ደህንነት የመጀመሪያ ተቀባዮች የጌታ ደቀ መዛሙርት ነበሩ። ኢየሱስ ክርስቶስ ሞቶ መነሳቱን ካወቁና አምነው ከተቀበሉ በኋላ ጌታ የአዲስ ኪዳን ደህንነት ማለት መያዣ የሆነው መንፈሱን ሰጣቸው። ኢየሱስ ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ኃጢአታቸውንም ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 22። መንፈስ ቅዱስን ለመቀበል እንደ ሐዋርያት መጠበቅ ያስፈልጋልን? ጌታችን ኢየሱስ ክርስቶስ እነዚህን ደቀ መዛሙርት እፍ ብሎባቸው መንፈስ ቅዱስን የተቀበሉትን ከማረጉ በፊት በኢየሩሳሌም ቆዩ፣ አብ የሰጠውን የተስፋ ቃል እስክታገኙ ድረስ ጠብቁ ብሏቸው በሐዋርያት ሥራ ላይ ሲጠብቁ እናያለን። ጌታችን ለእነዚህ ደቀ መዛሙርት ከእነርሱም ጋር አብሮ ሳለ ይላል ሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ የሚል ቃል እናያለን። ጠብቁ የሚለው ቃል ብዙዎች የሚነጋገሩበት ሁኔታን ፈጥሯል። ጌታችን መንፈስ ቅዱስን ለመላክ በአብ ቀኝ ከፍ ማለት ነበረበት። ይህም ብቻ አይደለም፣ መንፈስ ቅዱስ አብ የሰጠው ተስፋ ነው። በልጁ ደም የተዋጁ በልጁ መንፈስ እየታገዙ መንፈሳዊ ግዴታቸው እንዲወጡ የእግዚአብሔር አብ በጎ ፈቃድ ነው። ጌታችን ኢየሱስ መንፈስ ቅዱስን ከአብ እስኪቀበል ድረስ ደቀ መዛሙርቱ በኢየሩሳሌም መቆየት አለባቸው። ይህ መጠበቅ ደቀ መዛሙርቱን የሚመለከት ነውን? ወይንስ ጌታ ከአባቱ መንፈስ ቅዱስን እስኪቀበል የሚያደርግ መቆየት ነው የሚል ጥያቄ ሰዎች ሊያነሱ ይችላሉ። ነገር ግን መንፈስ ቅዱስ ጌታችን እንዲወርድ ያደረገበትን ሰዓቱን፣ የበዓሉን ሁኔታ ደግሞም እርሱ በአብ ቀኝ ከፍ ከፍ ማለቱ በማለቱ የሚሆነውን ሁሉ እግምት ውስጥ በማስገባት ስንመለከት ሐዋርያት የቆዩበትን ምክንያት ከዚያ ጋር አያይዘን ማገናዘብ እንችላለን። ከሐዋርያት በኋላ መንፈስ ቅዱስ የወረደባቸውን ጊዜያቶች ስንመለከት ግን አማኞች መንፈስ ቅዱስን እንዲጠብቁ ሲነገራቸው አናይ። ይህ ሲባል ሰዎች ጌታ በመንፈስ ቅዱስ እንዲያጠምቃቸው በጸሎት ፊቱ መፈለግ አይኖርባቸው ማለት አይደለም። መንፈስ ቅዱስ በሰዎች ላይ የሚመጣው በእግዚአብሔር ሉዓላዊ ስልጣን ነው። ሰዎች መንፈስ ቅዱስን የተቀበሉበት ሁኔታ በሐዋርያት ሥራም ሆነ በቤተ ክርስቲያን ታሪክ ሲታይ አንድ ወጥ ፎርሙላ ወይንም የአሰራር መላና ዘዴ ሰው የሚያወጣለት ሆኖ አናይም። ለዚህ ጥሩ ምሳሌዎቻችን በቆርኔሊዮስ ቤተሰቦች ላይ የሆነውን ማየት ነው። በሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ የሚል ቃል እናያለን። ይህ በሰው ጸሎት ወይንም በሰው መጠበቅ የተገኘ ጸጋ አይደለም፣ በእግዚአብሔር ሉዓላዊ ስልጣን እንጂ። መንፈስ ቅዱስን ለማግኘት መጠበቅ የሚለውን ቃል እንደ ቁልፍ ቃል ተጭኖ መውሰድ አግባብ አለመሆኑን በዚህ እናያለን። ቆርኔሊዮስና ቤተሰቦቹ የጌታን ቃል ልክ እንደሰሙ መንፈስ ቅዱስ በላያቸው ከወረደ በኋላ ነው የውሃ ጥምቀት እንኳን የተጠመቁት። ስለዚህ መንፈሱን ያፈሰሰላቸው ጌታ የጸጋውን ስጦታ የሚሰጥበት መብቱና ስልጣኑ በርሱ ፈቃድ ስር እንዳለ እንጂ የሥርዓትና የደንብ ጉዳይ እንዳልሆነና ያለን። መንፈስ ቅዱስ ጥምቀት ሲሆን ምን ይሆናል? መንፈስ ቅዱስ በሰዎች ህይወት በብዙ አይነት ሁኔታ ይመጣል። አመጣጡ ይለያይ እንጂ መንፈስ ቅዱስን ለማግኘት ምክንያት የሚሆነው አንድ ብቻ ነው። መንፈስ ቅዱስ ወደ ሰዎች የመጣባቸው መንገዶችና ሁኔታዎች ደግሞ የተለያዩ ናቸው። መንፈስ ቅዱስ ወደ ሰዎች ሲመጣ የተነገሩትን ሁኔታዎች ስንመለከት ከላይ እንዳሳየሁት አሰራርም ልዩ ልዩ ነው። ሁሉም በሁሉም የሚያደርግ እግዚአብሔር ግን አንድ ነው የሚለው በአንደኛ ቆሮንቶስ 12:6 ላይ ሐዋርያው ጳውሎስ ያስተማረውን ትምህርት እንድናስብ ያደርገናል። ከላይ በእጅ መጫን ቃሉን በመስማት ወይንም ሐዋርያት በአንድ ልብ ሆነው ሲጸልዩ የወረደው መንፈስ ቅዱስ የወረደላቸው ሰዎች የነበሩበት ሁኔታ የተለያየ መሆኑን አይተናል። መንፈስ ቅዱስ በሐዋርያት ላይ ሲወርድ የሆነው ምንድነው? ቃሉ እንደሚለን ድንገት እንደሚነጥቀው አውሎ ነፋስ መጣ፣ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ሰባት ነገሮች በዚህ ውስጥ ተካተዋል። አንደኛ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ምን አደረገ? መጥቶ ተቀምጠው የነበሩበትን ቤት ሞላው ይላል። በሁለተኛ ደረጃ ሶስተኛስ እንደ እሳት የተከፋፈሉ ልሳኖች ታዩአቸው። አራተኛ በእያንዳንዳቸው ላይ ተቀመጡባቸው። በእያንዳንዳቸው ላይ በሁሉም መንፈስ ቅዱስ ሞላባቸው። ልብ በሉ፣ በእያንዳንዳቸው በሁሉም መንፈስ የሚናገሩትን ሰጣቸው፣ በሌላ ልሳኖች ይናገሩ ጀመር። መንፈስ ቅዱስ ያየናቸውን ሰባት ሁኔታዎች ሙሉ በሙሉ እንዳለ በሁሉ ስፍራ ደረጃ በደረጃ ሲያደርግ አይታይም። ማለት እነዚህ ሰባት የዘረዘርናቸው ነገሮች በሐዋርያት ላይ የሆነው በሁሉም ስፍራ ሲሆን አይታይም። ከላይ ከተጠቀሱት ክስተቶች መካከል በተደጋጋሚ የሚታዩ ክስተቶች አሉ። እነዚህ ክስተቶችን መመልከት የምንችለው መንፈስ ቅዱስ የተጠመቁ ሰዎች በመንፈስ ቅዱስ ሲሞሉ በሕይወታቸው የሆነው ምን እንደሆነ ስንመለከት በቀላሉ መረዳት እንችላለን። እነዚህ ተመሳሳይ የሆኑ ተደጋጋሚ ክስተቶች በመንፈስ ቅዱስ የመጠመቅ ምልክቶች ሆነው ሊወሰዱ እንደሚችሉ ብዙ ክርስቲያን መምህራን ያምናሉ። ይህንን አስመልክቶ ወደፊት አስተምራለሁ። መንፈስ ቅዱስ በሰዎች ህይወት የሚመጣበትን ሆነ የሚገለጥበትን ሁኔታ መጽሐፍ ቅዱስ የሚገልጥባቸውን ቃላት እንመልከት። በዚህ ስር የምንመለከታቸው ቃላት መጠጣት፣ መፍለቅ፣ መቀበል፣ መውረድና መሞላት የሚሉትን ቃላት ነው። መጠጣት የሚለው ቃል በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ተጠቅሷል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ሲል እናያለን። ልብ እንበል፣ ይህ የመንፈስ ቅዱስ ተስፋ የተፈጸመው ጌታችን በትንሣኤ አድርጎ በበዓለ ሃምሳ ዕለት እንደተፈጸመ እናያለን። በዚሁ ምዕራፍ ላይ በቁጥር 37ና 39 ላይ ከበዓሉ በኋለኛው በታላቁ ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ካለ በኋላ ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ ይላል። ኢየሱስ ገና ስላልከበረ መንፈስ አልወረደም ነበርና የሚለውን እናያለን። ወደ ጌታ በመምጣት የሚሰጥ እንደሆነ ይህ ስጦታ ወደ እኔ ይምጣና ይጠጣ በሚለው ቃል ጌታ ሲገልጽ እናያለን። ማን ነው መጥቶ የሚጠጣው? የተጠማ። መጠጣት ለተጠማ የተነገረ ቋንቋ ነው። መንፈስ ቅዱስን ማግኘትና ወደ ጌታ መምጣት የተያያዙ ናቸው። ወደ ጌታ የሚመጣው ሰው የተጠማ ሰው ነው። ጌታ ጋር ለፈውስ የሚመጡ ሰዎች ፈውሳቸውን ሊያገኙ ይችላሉ። ወደ ጌታ ጋር ሰዎች በተለያየ ምክንያት ይመጣሉ። በዚህ ቦታ የሚናገረው ግን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ስለሚል ጌታ ወደ እርሱ እንዲመጡ የጋበዛቸው የተጠሙ ሰዎችን እንደሆነ እናያለን። በአንደኛ ቆሮንቶስ 12:13 ላይ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። ሁላችን አንዱን መንፈስ ጠጥተናል ይላል። መጠጣት ከመጠማት ጋር ሲያያዝ መንፈስ ቅዱስ በሰው ሕይወት የሚያመጣውን እርካታ እንመለከታለን። በእርሱ የሚያምን የሚያገኘው በመንፈስ ቅዱስ አማካኝነት የሚሆነውን እርካታ እንደሆነ እንመለከታለን። ሌላው መፍለቅ የሚለው ነው። ዮሐንስ ምዕራፍ 7 ቁጥር 38 ላይ በእኔ የሚያምን መጽሐፍ እንዳለ የህይወት ዋወንስ ኮዱ ይፈልቃል ብሎ ጮኸ። መፍለቅ የሚያሳየን መንፈስ ቅዱስ በሰው ውስጥ ገብቶ ዝም ብሎ እንደማይቀመጥ ነው። መፍለቅ የሚለው መንፈስ ቅዱስ ሰዎች ሲቀበሉ በውስጣቸው ሆኖ ታምቆ የማይቀር ሳይሆን እንደ ምንጭ እንደ ወንዝ በውስጣቸው በመፍለቅ ራሱ እንደሚገልጥ እናያለን። መንፈስ ቅዱስ በሰው ውስጥ ከገባ በኋላ ራሱን የሚገልጥበትን ሁኔታ ያሳያል። አንድ ሰው ጌታን ካመነ በኋላ መንፈስ ቅዱስ ሳይጠመቅ ለተወሰነ ጊዜ ሊቆይ ይችላል። ነገር ግን ለመንፈስ ቅዱስ የተመቸ አቋምና ሁኔታ ኖሯቸው አማኞች በጌታ ፊት ሲሆኑ መንፈስ ቅዱስ በውስጣቸው ሊፈልቅ ይችላል። ብዙ ጊዜ ሰዎች በጌታ ፊት በመሆን ሲተጉ ሲጸልዩና የጌታን መጎብኘት ሲናፍቁ በውስጣቸው ያደረው ጌታ መንፈስ በልዩ ሁኔታ ከውስጣቸው ሆኖ ይገለጣል። ይህ መፍለቅ ለተጠማ ጥማቱን ያረካል። የሰውየውን ህይወት የሚያንጽና የሚገነባ ጸጋ ይገለጣል። ደግሞ መንፈስ ቅዱስ በአማኙ ውስጥ በመፍለቁ ለቤተ ክርስቲያን መታነጽና መገንባት የሚረዳ ጸጋ ይታያል። ለምሳሌ ያህል ብንመለከት መንፈስ ቅዱስ በሐዋርያት ላይ በወረደበት ጊዜ የእነርሱ የግል ህይወት የቱን ያህል እንደተቀየረ እንመለከታለን። ጌታ ደግሞ ቀደም ብሎ እንደነገራቸው መንፈስ ቅዱስ በወረደባቸው ጊዜ ኃይልን ተቀበሉ። በፊት ይፈሩ የነበሩ ሰዎች አሁን በአደባባይ ቆመው ስለ ጌታ ይናገሩ ጀመር። ማንንም ሳይፈሩ ጌታ ያዘዛቸውን የምስክርነት አገልግሎታቸውን በታማኝነት ፈጸሙ። ውድ አድማጮች፣ በጸጋ የተሞሉ የእግዚአብሔር ባላደራዎች በመሆን እንዲያገለግሉ የቻሉት ከዚህ ከመንፈስ ቅዱስ የተነሳ ነው። እግዚአብሔር ይህን ጥማት ለእኛም ይስጠን። በቀጣዩ ጊዜ ከዚህ ካቆምኩበት በመቀጠል አስተምራለሁ። የሰማችሁትን እግዚአብሔር ለበረከት፣ ለደህንነት፣ በመንፈስ ቅዱስ ለመሞላት ምክንያት ያድርግላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።